በኢትዮጵያና በሶማሊያ መካከል የተፈጠረውን አለመግባባት ለመፍታት ጅቡቲ ከኢትዮጵያ ድንበር በ100 ኪሎ ሜትር ርቀት ላይ የሚገኘውን ታጁራ ወደብ ኢትዮጵያ እንድትጠቀምበት ማቅረቧን የጅቡቲ ውጭ ጉዳይ ሚኒስትር መሐመድ አሊ የሱፍ ለአሜሪካ ድምጽ ተናግረዋል። ሆኖም ይህ አማራጭ ኢትዮጵያ የባህር ኃይል ለመገንባት ያላት ፍላጎት እንደማያካትት ሚኒስትሩ አመልክተዋል። ጅቡቲ ያቀረበችውን አዲስ እቅድ በተመለከተ የአፍሪካ ቀንድ አገልግሎት ባልደረባ ሐሩን ማሩፍ ያጠናቀረውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
ኢትዮጵያ እንደ አውሮፓውያን አቆጣጠር በ1991 ዓ.ም ምረግ ወደብ አልባ ከሆነችበት ጊዜ አንስቶ የባህር በር ለማግኘት የሚደረገው ውይይት ዋና አገራዊ ጉዳይ ሆኖ ቆይቷል። ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን ከመጡ በኋላም ጉዳዩ ትልቅ ትኩረት እንዲያገኝ አድርገዋል። ከሶማሊያ ተገንጥላ ራስ ገዝ አስተዳደር ከሆነችው ሶማሊላንድ ጋር የወደብ ስምምነት ማድረጋቸው በሞቃዲሾና በአዲስ አበባ መካከል ለተፈጠረው ውጥረት መንስኤ ሆኗል። ኢትዮጵያ ወደ ውጭ የምትልካቸው ቃዎች ዋና መሸጋገሪያ የሆነችው ጅቡቲ ታዲያ ውጥረቱን ለማርገብ የሚረዳ ተጨማሪ ወደብ ለኢትዮጵያ በአማራጭ አቅርባለች። ጅቡቲ እንደምትለው ኢትዮጵያ ያደገ ያለውን ፍላጎቷን ለማሟላት እስከ 10 የሚደርሱ ተጨማሪ ወደቦች ያስፈልጓታል። ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ስልጣን ከተረከቡ ከሁለት ወራት በኋላ በሶማሊያ ፕሬዝዳንት መሐመድ አብዱላሂ ፎርማጆ በቀረበላቸው ግብዣ መሰረት እንደ አውሮፓውያን አቆጣጠር በሰኔ 16 2018 ዓ.ም ወደ ሞቃዲሾ ተጉዘው ነበር። በውይይታቸው ማጠቃለያ ላይ ሁለቱ መሪዎች ባወጡት የጋራ አቋም መግለጫ ላይም ለሁለቱም ሀገራት ሉዓላዊነት፣ የግዛት አንድነት፣ የፖለቲካ ነጻነትና አብሮነት ያላቸውን ክብር ገልጸዋል። በዚሁ የጋራ መግለጫ በሁለቱ ሀገራት መካከል በአራት ቁልፍ የባህር ወደቦች ላይ በጋራ መዋለ ንዋይ ለማፍሰስና ሶማሊያንና ኢትዮጵያን የሚያገናኙ ዋና ዋና የመንገድ አውታሮችና አገናኝ መስመሮች ለመገንባት መሪዎቹ ተስማምተው ነበር። ስምምነቱ በየትኛዎቹ አራት ወደቦች ላይ በጋራ መዋለ ንዋይ እንደሚያፈሱ በግልጽ ባያስቀምጥም መሪዎቹ ወደቦችንና አውራ ጎዳናዎችን በማልማት ሁሉንም የንግድና የኢኮኖሚ ገደቦች ለማስወገድ ተስማምተዋል። ኢትዮጵያ በወቅቱ ዓለም አቀፍ ዕውቅና በሌላት ራስ ገዟ ሶማሊላንድ ወደብ ተጠቀመ የነበረ ሲሆን የተባበሩት አረብ ኤምሬትሱ ዲፒ ወርልድ ወደቡን በገነባበት ወቅት ኢትዮጵያ 19% ድርሻ ነበራት። በተጨማሪም ኢትዮጵያ 51% የወደብ ባለቤትነት እንዳላት ከግምት ውስጥ አስገብታ የነበረ ሲሆን የሶማሊላንድ ድርሻ 30% ነበር። የሶማሊያ ፌደራል መንግስት ይህን የሶስትዮሽ ስምምነት ህጋዊ ተቀባይነት የሌለው ነው ቢልም ስምምነቱ በዋናነት የልማት ፕሮጀክት በመሆኑ በቀጥታ የተቃውሞ ዘመቻ አላካሄደም። ሆኖም እንደ አውሮፓውያን አቆጣጠር በ2022 ኢትዮጵያ ግልጽ ባልሆነ መንገድ የነበራትን የ19% ድርሻ አጣች። ጠቅላይ ሚኒስትር አብይ አህመድ የወደብ አቅርቦት ለኢትዮጵያ ወሳኝ መሆኑን አጠንክረው መግለጻቸውን ቀጠሉ። ባለፈው አመት በፓርላማ ቀርበው ባደረጉት ንግግርም ይህን ብለው ነበር።
ይሄ ጉዳይ አዲስ ጥያቄ አርጎ የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን ይላሉ። አይ ቲንክ የባህር ኃይል ስንገነባ አልነበሩ መስለኝ ሰዎች፣ ወይ ዩቲዩብ አልነበራቸው። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን። ግልጽ እኮ ነው አጀንዳው። ያኔ ዩቲዩብ ያልነበረው ለአሁን ዩቲዩብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም። ሁለተኛ ደግሞ የኤርትራ ሉዓላዊነት ለመዳፈር ነው የሚሉም አሉ። የማንንም ሉዓላዊነት የመንካት ፍላጎት የለንም። ማንንም የመውረር ፍላጎት የለንም። በቢዝነስ ሕግ ግን የማያወላዳ ምርጫ እንፈልጋለን።
ከዚህ በኋላ ነው እንደ አውሮፓውያን አቆጣጠር በጥር 1 2024 ዓ.ም የተፈረመው ስምምነት የመጣው። ጠቅላይ ሚኒስትር አብይ አህመድና የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲ በተፈራረሙት የመግባቢያ ሰነድ ኢትዮጵያ 20 ኪሎ ሜትር ርዝማኔ ያለው የባህር በር እንደምታገኝና በምትኩ ኢትዮጵያ ሶማሊላንድን እንደ ሀገር ዕውቅና እንደምትሰጣት ማስተዋወቃቸውን የሶማሊላንድ ባለስልጣናት አስታወቁ። የሶማሊያ ባለስልጣናት ተዋክለው የጋራ መግባቢያ ሰነዱ የኢትዮጵያ 10% ቃዎች በበርበራ በኩል መግባት እንዳለባቸው እንደሚያስቀምጥ ተናግረዋል። ይህንን የመግባቢያ ሰነድ በጥብቅ የተቃወመው የሶማሊያ ፌደራል መንግስት ሉዓላዊነቴን የሚጥስ ነው በማለት ውድቅ አድርጎታል። ጉዳዩም በሶማሊያና በኢትዮጵያ መካከል ዲፕሎማሲያዊ ውጥረት ፈጥሯል። ሁለቱን አገራት ለማሸማገል በቱርክና በኬንያ የተደረገው ሁለት ዙር ውይይት በመክሸፉም ጅቡቲ ውጥረቱን ለማርገብ ከኢትዮጵያ ድንበር በ100 ኪሎ ሜትር ርቀት ላይ የምትገኘውን ታጁራ ወደብ አቅርባለች። ኢትዮጵያ ይህንን የጅቡቲን ጥያቄ ትቀበል እንደሆን እስካሁን ግልጽ ባይሆንም የስምምነት አማራጩን ይፋ ያደረጉት የጅቡቲ የውጭ ጉዳይ ሚኒስትር አሊ ዩሱፍ ከኢትዮጵያ መሪዎች ያገኙት ምላሽ አውንታዊ ነው ብለዋል።
We know that this will be very helpful to Ethiopia.
ይሄ ለኢትዮጵያ በጣም የሚጠቅም ነገር መሆኑን እናውቃለን። ከ100 ሚሊዮን በላይ ሸማቾች ያሏት ትልቅ አገርም እንደመሆኗ ኢትዮጵያ ከ3ና 4 በላይ ወደቦች ያስፈልጓታል። ኢትዮጵያ አሁን ያላትን የገበያ ፍላጎት ለማሟላት 10 ወደቦች ያስፈልጓታል። ስለዚህ እነዚህን ፍላጎቶች እንረዳለን። የሚተበቀው ለማድረግም እንሞክራለን።
ዩሱፍ ኢትዮጵያ የባህር ኃይል ጦር ሰፈር መገንባት እንደማትችል የገለጹ ሲሆን ሆኖም ጅቡቲ ኢትዮጵያ ከአንድ በላይ ወደብ እንዲኖራት ለመርዳት እንደምትፈልግ ተናግረዋል።
ኢትዮጵያ ከአንድ በላይ መተላለፊያ እንዲኖራት በማገዝ የተፈጠረውን ውጥረት በማርገብና ሁሉም እንዲረጋጋ በማድረግ በዋናው ቁም ነገር ላይ ማተኮር ያለብን መስለኛል። እንደ ጅቡቲ የሚኖርን ሚናያ ነው። ላለፉት አመታት ስናደርግ የነበረውም ይህንን ነው። አሁንም በእነዚህ መርሆች ላይ መስራታችንን እንቀጥላለን።
የውጭ ጉዳይ ሚኒስትሩ ዩሱፍ አከለው ጅቡቲ በሶማሊያና በኢትዮጵያ መካከል የነበረው መልካም ግንኙነት ወደ ነበረበት እንዲመለስ እንደምትፈልግም አመልክተዋል። የጅቡቲና የኢትዮጵያ ወታደሮች በአፍሪካ ህብረት የሽግግር ተልእኮ ወይም አትሚስ ውስጥ አገልግለዋል። የቡድን ተልእኮን በታሳስ መጨረሻ ላይ የሚያጠቃልል ሲሆን የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት የተሰኘ አዲስ ተልእኮ ይተካል። ሶማሊያ ኢትዮጵያን ከአዲሱ ተልእኮ ማግለል የምትፈልግ ሲሆን ግብጽና ጅቡቲ ግን እንዲሳተፉ ጋብዛለች። ባህሩን ማሩፍ ለተጠናከረው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።